Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዝኛለሁኝ። አንዳንዴ ደግሞ በቃ ኢትዮጵያዊነቴ መሆኔንም ደግሞ አሁን እያስጠላኝ ነው። በቃ ያሳዝናል እንደዚህ አይነት ነገር ሲደረግ። ቢያንስ መረዳዳት መቻል አለብን እኛ ኢትዮጵያዊ ነን።
እርሻቸው በደራሽ ጎርፍ ሙሉ በሙሉ ከተጎዳባቸው የመቂ ገበሬዎች አንዱ ናቸው። ለዝርዝሩ በአብይ ርዕስ ጠብቋቸው።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ረቡዕ ግንቦት 3 ቀን 2008 ዓ ም ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እንድናመሽ በአክብሮት እንጋብዛለን። አሁን የምሽቱን የዓለም ዜና እናሰማለን። ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር ማዋሉን ሊያመልጡ የሞከሩትንም መግደሉን የኢትዮጵያ መንግስት አስታወቀ። በቁጥጥር ስር የዋሉት ሰዎች ዜግነት ግን አልተገለጸም። እስከዚህ ሰዓት ድረስ የኤርትራ መንግስት በዜናው ላይ የሰጠው አስተያየት የለም። እስክንድር ፍሬው ዘገባ አድርሶናል።
የፌዴራል ፖሊስ የጸረ ሽብር የጋራ ግብረ ኃይል ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጸው ሰዎቹ የተያዙት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ነው። በዚሁ ክልል ደቡባዊ ጫፍ በሚገኝ ጫካ ውስጥ ተደብቀው ለተለያዩ የሽብር ተግባራት ሲዘጋጁ ነበር ብሏል። ሚያዝያ 28 2008 በተካሄደ ዘመቻ ግን አብዛኛዎቹ ካሰባሰቡት የጦር መሳሪያና ቁሳቁስ ጋር በቁጥጥር ስር ውለዋል ሲል አስረድተዋል። ለማምለጥ የሞከሩ ጥቂት አሸባሪዎች ደግሞ ተገለዋል ነው ያለው። በቁጥጥር ስር የዋሉት ሰዎች እስከ ዩጋንዳ በአውሮፕላን እስከ ኬንያ ደግሞ በተሽከርካሪ መሄዳቸውን በኋላም በሞያሌ በኩል ወደ ኢትዮጵያ መግባታቸውንም አብራርቷል። ስለ ዜግነታቸውና ከየትኛው የፖለቲካ ድርጅት ጋር ግንኙነት እንዳላቸው ግን በመግለጫው አልተጠቀሰም። የኤርትራ መንግስት አሸባሪዎችን በሰሜን ኢትዮጵያ በኩል ለማስገባት ያደረገው ሙከራ አልተሳካም ያለው መግለጫው፣ በደቡብ በኩል ያደረገውም በእንጭቱ ተቀጭቷል ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በታጣቂ የሙርሌ ጎሳዎች ታግተው ከተወሰዱት ኢትዮጵያውያን ህጻናት ወደ ሀገራቸው የተመለሱት ቁጥር 29 መድረሱን የጋምቤላ ክልል ፕሬዚደንት አስታውቀዋል። የቀሩትም ደረጃ በደረጃ ይመለሳሉ ሲሉ ፕሬዚደንቱ ለአሜሪካ ድምፅ ራዲዮ ገልጸዋል። ዘጋቢያችን እስክንድር ፍሬው በዚህም ላይ ዘግቧል።
የጋምቤላ ክልል ፕሬዝዳንት ጋትሉ አክቱት እንደገለጹት ህጻናቱን ለማስመለስ ዋነኛው ድርድር የተካሄደው በደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት ነው። ይህንንም ተከትሎ ህጻናቱን ከያሉበት የማሰባሰቡና የመመለሱ ስራ ተጠናክሮ መቀጠሉን በስልክ ነግረውኛል። እርሳቸው እንዳሉት በመጀመሪያ 14 በመቀጠል 5 ከዚያም 10 ህጻናት በድምሩም 29 ህጻናት ተመልሰዋል። እርሳቸው እንዳሉት የቀሩትም ህጻናት በመልካም ሁኔታ ላይ እንደሚገኙ ተረጋግጧል። የሞተ የለም፣ ሁሉም በጥሩ ጤንነት ላይ ይገኛሉ ብለዋል። ደረጃ በደረጃም ወደ አገራቸው እንደሚመለሱ ጠቅሰዋል። ሙሉ በሙሉ የሚመለሱበትን ቀን በተመለከተ ግን በድርድሩ የተቀመጠ ቀነ ገደብ አለመኖሩን ያብራሩት የሙርሌ ጎሳ ታጣቂዎች ባለፈው ሚያዝያ መጀመሪያ በፈጸሙት ጥቃት 208 ሰዎች መገደላቸው፣ 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ የጦር ሰራዊት ኮማንዶ ወታደሮች በሀገሪቱ ማዕከላዊዋ ጋልጉዱድ ክፍለ ሀገር ጋላድ ወረዳ አቅራቢያ ባለ የጽንፈኛ እስላማዊ ቡድን የአልሸባብ ካምፕ ላይ ሌሊቱን ጥቃት አድርሰው ቢያንስ 15 ተጠርጣሪ እስላማዊ ተዋጊዎች መግደላቸውን የአካባቢው ባለስልጣናት ገልጸዋል። ካዳር ሞሐመድ አሊ የተባሉት የአካባቢው ባለስልጣን ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ወታደሮቹ ጥቃቱን ያደረሱት አልሸባብ ጥቃት የሚያደርሱ ተዋጊዎችን ለማደራጀት የሚጠቀምበትንና ከሞቃዲሾ በስተሰሜን 380 ኪሎ ሜትር ርቀት ላይ የሚገኘውን እንደሆነ ነው ያመለከቱት። በሮኬት ተወንጫፊ ፈንጂዎችና አዳፍኔዎችን ጨምሮ የተለያዩ የጦር መሳሪያዎችንም ወርሰናል ብለዋል። በመንግስቱ ወታደሮች ላይ ምንም ጉዳት እንዳልደረሰ ነው የተናገሩት። ስለዚህ ጥቃት ከአልሸባብ በኩል ለጊዜው የተሰጠ አስተያየት የለም። ይሁን እንጂ ትናንትና የዩናይትድ ስቴትስና የሶማሊያ ልዩ ኃይሎች በአልሸባብ ሰፈር ላይ ጥቃት አድርሰው ቁጥራቸው ያልተገለጸ ጽንፈኛ ተዋጊዎችን ገድለዋል ወይም ማርከዋል የሚሉት ዜናዎች በተሰሙ በማግስቱ መሆኑ ነው የዛሬው ጥቃት የተወሰደው። የዩናይትድ ስቴትስ ኃይሎች በትናንቱ ጥቃት እንዳልተሳተፉ አፍሪኮም አስታውቋል። ማለትም የዩናይትድ ስቴትስ የአፍሪካ እዝ ማለት ነው አፍሪኮም።
በደቡብ ሱዳን ካሁን ቀደም ማዕከላዊ ኢኳቶሪያል ክፍለ ሀገር ይባል በነበረው በጁቤክ ክፍለ ሀገር ማናጋላ ወረዳ ውጥረቱ እንደጋመ መሆኑ ተዘግቧል። ይህ የሆነው አዲስ የተመሰረተው የወረዳው አስተዳደር ምረቃ በዓል ላይ ታጣቂዎች ተኩስ ከፍተው 3 ወታደሮችና አንዲት ሴት ከገደሉ በኋላ ነው። ቅዳሜ ዕለት ለደረሰው ጥቃት ተጠያቂ ማን እንደሆነ ከጁቤክና ከታርኬካ ክፍለ ግዛቶች በይዘቱ የተለየ መግለጫ እየተሰጠ ነው። የማንጋላ ወረዳ ኮሚሽነር ኢላሪዮ ፖል ፓታኪ በሰጡት መግለጫ ወረዳዋ ወደ ጁቤክ ክፍለ ሀገር ክልል በመግባቷ የተቆጡ በጎሳ የተደራጁ ታጣቂዎች ባደረሱት ጥቃት 4 ሰዎች እንደተገደሉ፣ ሌሎች 7 ሰዎች እንደቆሰሉና ከ800 የሚበልጡ ሰዎች ከመኖሪያቸው መፈናቀላቸውን ተናግረዋል።
ዩጋንዳ ውስጥ እንደ አውሮፓውያን አቆጣጠር ባለፈው የካቲት 18 በተካሄደው ፕሬዝደንታዊ ምርጫ ያሸነፉትና ከ1986 አንስተው ስልጣን ላይ ያሉት ፕሬዝደንት ዮዌሪ ሙሴቪኒ ነገ ሐሙስ ቃለ መሐላ ይፈጽማሉ። ዋናው ተቃዋሚ ፓርቲ የዲሞክራሲያዊ ለውጥ መድረክም እኛም ነገውኑ የራሳችንን ለፕሬዝደንታዊ እጩአችን ለኪዛ ቤሴጄ የቃለ መሐላ ስነ ስርዓት እናካሂዳለን እያለ ነው። የዩጋንዳ የምርጫ ኮሚሽን ፕሬዚደንቱ ሙሴቪኒ 61% ድምፅ እንዳሸነፉ ነው የተናገረው። የተቃዋሚ ቡድን የኤፍዲሲ እጩ ቢሲጂ ግን 52% አግኝቻለሁ ማለታቸው ይታወቃል። ኪዛ ቢሲጂ የሙሴቪኒ ህገወጥ ፕሬዚደንትነት ይሰረዝ በሚል ዘመቻ ሲያካሂዱ መክረማቸው የሚታወቅ ነው።
ሰሜን ምስራቅ ናይጄሪያ በሚገኘው ወታደራዊ ሰፈር ታስረው የነበሩ በርካታ ልጆች በዚህ የአውሮፓውያኑ ዓመት ሞተዋል ሲል ለመብት ከበሬታ የሚሟገተው አምነስቲ ኢንተርናሽናል አስታውቋል። አምነስቲ ኢንተርናሽናል የናይጄሪያን መንግሥት በተደጋጋሚ ሲወነጅል ይታወቃል። መንግሥቱ በበኩሉ የናይጄሪያ መንግሥት ጽንፈኛ እስላማዊ ቡድን በቦኮ ሐራም ላይ ድል እየተቀዳጀው ነው በማለት የአሁኑን ውንጀላ አስተባብሏል። አምነስቲ ኢንተርናሽናል በሪፖርቱ ማይዱጉሪ ውስጥ በሚገኘው የጦር ሰራዊት ሰፈር ዕድሜያቸው ከ6 ዓመት ያነሱ ልጆች 4 ሕፃናትን ጨምሮ ሞተዋል ብሏል። አምነስቲ ለሪፖርቱ ከቀድሞ ታሳሪዎች ያገኘውን ቃልና የቪዲዮ እንዲሁም የፎቶ ማስረጃዎችን መጠቀሙን ገልጿል።
የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በዚሁ በ2016 ዓመተ ምህረት የሚያበቃው የኮንጎ ዲሞክራሲያዊት ሪፑብሊኩ ፕሬዚደንት ጆሴፍ ካቢላ ከዚያ በፊት ምርጫ ካልተካሄደ ስልጣናቸው ላይ መቆየት ይችላሉ ሲል የሀገሪቱ ፍርድ ቤት ውሳኔ ሰጥቷል። ህገ መንግስታዊው ፍርድ ቤት ዛሬ ውሳኔውን የሰጠው ከገዢው ፓርቲ በቀረበለት ጥያቄ እንደሆነ ተገልጿል። የፕሬዝደንቱ የስልጣን ዘመን ማብቂያ እየተቃረበ ቢሆንም የሀገሪቱ መንግስት ግን እስካሁን የፕሬዝደንታዊ ምርጫ የጊዜ ሰሌዳ አላወጣም። የ44 ዓመቱ ካቢላ ግን እንደገና እንዳይወዳደሩ ህገ መንግስቱ ይከለክላል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኮንጎ ዲሞክራሲያዊት ሪፑብሊክ ህገ መንግስቱን የሚያከብር ተአማኒ ምርጫ በጊዜው እንድታካሄድ ባለፈው መጋቢት ወር ማሳሰባቸው የሚዘነጋ አይደለም።
በዓለም ዙሪያ እንደ አውሮፓውያን ዘመን አቆጣጠር ባለፈው ዓመት ከቤት ንብረቱ በጦርነትና በተፈጥሮ አደጋዎች ምክንያት የተፈናቀለው ሰው 40.8 ሚሊዮን መድረሱንና እስካሁን ከተመዘገቡ የተፈናቃይ አሃዞች ሁሉ ከፍተኛው መሆኑን አንድ ሪፖርት አመልክቷል። የኖርዌይ የስደተኞች ጉዳይ ምክር ቤት የአገር ውስጥ ተፈናቃዮች ክትትል ማዕከል ባወጣው በዚሁ ሪፖርት በ2015 ዓ.ም ብቻ 27.8 ሚሊዮን ሕዝብ በአገር ውስጥ መፈናቀሉን ገልጿል።
በመጨረሻም በዩናይትድ ስቴትስ የፕሬዝደንታዊ ምርጫ ዘመቻ ሂደት ትናንት ዌስት ቨርጂኒያ ውስጥ በተካሄደው ቅድመ ምርጫ የቨርሞንቱ ሴኔተር በርኒ ሳንደርስ አሸንፈዋል። የሚጎላቸው የፓርቲ ተወካይ ድጋፍ ቁጥር በጥቂቱ የጨመረላቸው ሳንደርስ የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እስከ መጨረሻው እንደምፎካከራቸው ነው ሲሉ ደግመው ቃል ገብተዋል። ከሪፑብሊካን ፓርቲው በኩል ደግሞ ብቸኛው አሁን የቀሩት ተፎካካሪ ዶናልድ ትራምፕ በዌስት ቨርጂኒያ እና በነብራስካ ቅድመ ምርጫዎች በቀላሉ ድል ሊያደርጉ ችለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናዎቹን ነበር ያደመጥነው። ወደ ኋላ ከሚቀርቡት ዝግጅቶች አንዱን ለማስተዋወቅ
የባራክ ኦባማ መመረጥ ብዙ ያንገበገባቸው ያስቆጫቸው በተለይ ደግሞ ነጮች መራጮች አሉ ብዬ አስባለሁኝ። በዛ ላይ ወግ አጥባቂዎች የማይፈልጉትን ፖሊሲዎች ባራክ ኦባማ እያራመዱ ያሉትን ያለመቀበል ሁኔታ ዶናልድ ትራምፕን እዚህ አድርሷቸዋል ብሎ የሚገምቱ አሉ። እኔም እስማማበታለሁ።
በዋሽንግተን ሲያትል የሕግ ጠበቃው አቶ ሼክስፒር ፈይሳ ናቸው። በመካሄድ ላይ ስላለው የዩናይትድ ስቴትስ ፕሬዚደንታዊ ቅድመ ምርጫ ከሰጡት አስተያየት የተቀነጨበ ነው። ውይይቱ በዲሞክራሲ በተግባር ፕሮግራም ይቀርባል። ወደ መጽሔት ዝግጅት እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ፕሬዚደንት አቶ በቀለ ገርባና ሌሎች የድርጅቱ አመራር አባላትን ጨምሮ 22 ተከሳሾች ዛሬ በተያዘላቸው ቀጠሮ መሠረት ሳይቀርቡ ቀርተዋል። ለመቅረታቸው ከማረቢያ ቤቱ የተሰጠ ምክንያት የለም። ምንጮች እንደሚሉት ግን ተከሳሾቹ በለበሱት ልብስ ቀለም ምክንያት እንዳይቀርቡ መደረጋቸውን ይናገራሉ። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አማ ተከታዩን ልኳል።
ከጥቂት ሳምንታት በፊት አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ 22 ተከሳሾች ዛሬ ለቀረበባቸው ክስ መልስ ለመስጠት በነበራቸው ቀጠሮ ሳይገኙ ቀርተዋል። ፍርድ ቤቱ ስራውን እንደጀመረ ተከሳሾቹ መቅረባቸውን ለማረጋገጥ ስም ሲጠራ ከማረሚያ ቤት እንዳልመጡ ተረድቷል። የማረሚያ ቤቱ ተወካይ ተፈልገው ቢመጡም ወዲያውኑ መልስ ሊሰጡ ስላልቻሉ ላጣራ ብለው ከችሎት ወጥተው ነበረ። ይሁንና ከጥቂት ደቂቃዎች በኋላ ተመልሰው ተከሳሾቹ እንዳይቀሩ የተደረገበት ምክንያት እንደማይታወቅ ለፍርድ ቤቱ ገልጸዋል። የአሜሪካ ድምፅ ከችሎት በኋላ ሁኔታውን ለማጣራት ባደረገው ጥረት ከእነ አቶ ጉርሜሳ አያኖ ጠበቆች አንዱን አቶ አብዱል ጀባር ሁሴንን አናግሯቸው ነበረ። አቶ አብዱል ጀባር እንዳሉኝ ከማረሚያ ቤቱ በኩል የነበረውን ችግር ማወቅ አልቻሉም። ይሁንና ከቤተሰብ በኩል ለማረጋገጥ ሞክረው ነበር።
ችግሩን እኔ ማረጋገጥ ስላልቻልኩ በቤተሰብ በኩል ያረጋግጡ ምንድን ያሉኝ 22ቱም ተከሳሾች ጥቁር ልብስ ለብሶ ነው የወጡት ነው ያሉኝ። ሁሉም ጥቁር ልብስ ለብሳችሁ ፍርድ ቤት መሄድ አትችሉም አውልቁ ሲባል ያንን ጥቁር ልብስ አናውልቅም የሚል የሀዘን መግለጫ አይነት ነገር ይመስለኛል ያንን ስሉ ነው ከፍርድ ቤት ቀጠሮ ላይ እንዳስቀሯቸው ቤት የነገረኝ። ለዚሁ ነው ቀጠሮ የቀሩት ይመስለኛል።
የተከሳሽ ጠበቆች የተለያዩ አቤቱታዎችን ለፍርድ ቤቱ አቅርበዋል። ደንበኞቻቸው ሕክምና እንደማያገኙ ከአንድ ጠበቃ በላይ ተከሳሾችን ማነጋገር አይችልም በሚል ምክንያት ደንበኞቻቸውን ለማማከር እንዳልቻሉና የችሎት ስፍራ እንዲቀየርላቸውም ጥያቄ አቅርበዋል። ፍርድ ቤቱም የችሎት ስፍራውን የመለወጡ ጥያቄ በዚህ ደረጃ ሊታይ እንደማይችል ገልጾ ትዕዛዞችን ሰጥቷል። የአዲስ አበባ ማረሚያ ቤት ተከሳሾቹን ዛሬ ያላቀረበበትን ምክንያት በዝርዝር እንዲያስረዳና በሚቀጥለው ቀጠሮ እንዲያቀርባቸው፣ ጠበቆች ደንበኞቻቸው እንዲያነጋግሩ ትዕዛዝ ለማረሚያ ቤት እንዲጻፍ፣ ተከሳሾች በሚቀጥለው ቀጠሮ ከሕግ ጠበቆቻቸው ጋር ተማክረው ለቀረቡባቸው ክሶች መልሶቻቸውን እንዲያዘጋጁ፣ ሌሎች አቤቱታዎችም በስርዓቱ እንዲቀርቡ ትዕዛዝ ሰጥቶ ለግንቦት 22 ቀን እንዲቀርቡ ቀጥሯል። በ22ቱ ተከሳሾች ላይ አቃቤ ሕግ ያቀረበባቸው ክስ የኦነግን የሽብር ተልእኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ፣ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ፣ በመንግስትና በህዝብ ተቋማት በመሰረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብርተኝነት ድርጊቶችን የመፈጸም ወንጀል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለምሽቱ አብይ ርዕስ የያዝነው ዘገባ ደርሷል። ከአዲስ አበባ 131 ኪሎ ሜትር ርቀት ላይ የሚገኘው መቂ አካባቢ ባሉ የእርሻ ቦታውን ስቶ የገባ ጎርፍ እርሻችንን በሙሉ ከጥቅም ውጪ አድርጎ ባዶ እጃችንን አስቀረን። ይህ እንዳይመጣ አስቀድመን ቦታው በቀላሉ እንዲገደብ ላስተዳደሩ አቤቱታ አቅርበን ነበር፣ የሚሰማን ግን አላገኘንም ሲሉ የአካባቢው ገበሬዎች ገልጸዋል። የከተማው አስተዳደር አደጋው በተፈጥሮ የመጣ ነው፣ ምንም ማድረግ አይቻልም ይላል። ጽዮን ግርማ ዝርዝሩን ይዛለች።
በእርሻ ስራ በተለይ አትክልትና ፍራፍሬ አምራችነት የሚታወቀው መቂ ከተማና አካባቢው ባሉ የእርሻ ቦታዎች በእርሻ ስራ ላይ የተሰማሩ ገበሬዎች ሰሞኑን እየዘነበ ባለው ዝናብ ከሌላ ቦታ አቋርጦ የሚመጣ ወንዝ መንገድ ሰብሮ ወደ እነርሱ የእርሻ ቦታ እየገባ ያመረቱትን ምርት በሙሉ ይዞባቸው እንደሄደ ተናግረዋል። በመቂ ከተማ ነዋሪ የሆኑትና ግሪታ በሚባል ቦታ የእርሻ ስፍራ ያላቸው አቶ ሮባ ከርጂ አደጋው ተደጋጋሚ በመሆኑ ግድብ እንዲሰራ አመልክተን ነበር ይላሉ።
በመቂ ወንዝ የሚባል አለ። የመቂ ወንዝ ከስልጤ ወይ ወደ ቡታጀራ አካባቢ በመቂ ከተማውን አቋርጦ ነው የሚያልፈው። ከተማውን አቋርጦ ሲያልፍ ደግሞ የእርሻ ቦታ ደግሞ ከከተማ ቢያንስ 1-3 ኪሎ ሜትር ሄድ እንዳለ ውሃው እንዳለ ፈንድቶ የሰውን የእኛም የብዙሃኖች ቤቶችም ተፈነቃቅሎ እርሻም ደግሞ እንደዛው ብዙ አታክልት የሚመረተው ዋና በዚህ አካባቢ ላይ መቂ ነው የሚታወቀው። ያለው አታክልት እንዳለ በቃ ጎርፉ እንዳለ ወንዙን አቅጣጫውን ስቶ ወደኛ ገባ። ወደኛ አቅጣጫውን ስቶ ስገባ መዝጋት እየተቻለ አስተዳደሩ ደግሞ ዛሬ ነገ የዛሬ 3 ጊዜ ነው በአንድ ሳምንት ውስጥ በቅርቡ ብቻ። ከዚህም በፊት ደግሞ ወደ 98 ፈንድተዋል ዝም ተባለ። 2004 ፈነዳ ዝም ተባለ። ህዝቡ እየጨወ አስተዳደር በቃ እስካሁን ምላሽ አለመስጠት። ትንሽዬ ቦታ ከሰው አቅም በላይ ነው በዶዘር መገደብ። አሁንም አልፎ ተርፎ ትላንት እኛ እኔና ካሴ የሆነን ሄደን ስናናግረው ጭራሽ በቃ ኮሚቴ ተዋቅረዋል። ኮሚቴዎቹ እንትን ያደርጋሉ አሉ በቃ እንካ ይህን ስልክ ብሎ ካስዬ እንደውም ለዛ ኮሚቴው ስደውል ገድቡ ራሳችሁ ውጡና በማለት በቃ መልካም ነገር ስላልሆነ እኛ ስንጨነቅ ነው ወደ እናንተ እንትን ያደረግነው።
ውሃው መንገድ ስቶ እንዳይወጣ በቀላሉ በአፈር ገደብ እንዲደረግ መጠየቃቸውን የሚናገሩት አቶ ሮባ ይህ ቢደረግ ኖሮ ለችግር አንጋለጥም፣ አሁን ባዶ እጃችንን አንቀርም ነበር ይላሉ።
ዘመናዊ ቃራ አለኝ እኔ። ቃራው ቢያንስ ወደ 3 ቅርጥ የሚሆነው ቢያንስ ወደ 400 ሺህ የሚሸጥ ሸጣለሁ ብል ወደ 400 ሺህ የሚሸጠውም አጠፋብኝ። ፓፓዬ ወደ 4 ቅርጥ ከአገልግሎት ውጭ ያደረገ ፓፓዬ 1 ሄክታር ማለት ነው ከአገልግሎት ተኝቶበት እንዳለ ጦልጎ አሁን ሁሉም ያው አዝኖ ፓፓዎቹ በቃ እንትን ብለዋል። በግሌ የቤተሰብ ኃላፊነት አለብኝ ነኝ። ያው ይህ ስራ ስንሰራ እኔ አሁን ምንም ብር የለኝም። መጀመሪያ ተበድሬ ነው እኔ እንደሆነ ቁጠባና ምን የሚባለው ነገር አለ ከኦሮሚያ ዋልኮ የሚባል ነገር ተበድሬን የተለያየ ቦታ ብር ተበድሬ ነው ስራ የሰራሁት። ይህንን ስሰራ እኔ አሁን ውጤታማ ሆናለሁ ብዬ ያሰብኩት ነው። እኔም እንደሱ ብዙ ወንድሞች አሉኝ ደግሞ እሱም ያውቃል።
በዛው አካባቢ ነዋሪ እንደሆነና በግብርና ስራ እንደሚተዳደር የገለጸልን አቶ ካሳዬ ነጎ እርሱም የቤተሰብ አስተዳዳሪ መሆኑን ገልጾ ወደ 147 ሺህ ብር ወጪ ያወጣበት እርሻ ተጠራርጎ እንደወሰደበት ገልጿል። እዛ ቦታ ላይ ከ100 በላይ ገበሬዎች እርሻ መውደሙን የሚናገረው አቶ ካሳዬ ቀደም ብሎ ቢገደብ ኖሮ ከአደጋው መታደግ ይቻል እንደነበርም ተናግሯል።
ከመቂ የተወሰነ 1-2 ኪሎ ሜትር እንደሄድሽ ነው ውሃው ወጥቶ ከእንደገና ያንን የገበሬውን ማሳ እንዳለ እየበላ ዙሀይ ሀይቅ አለ። እዛ ሀይቅ ነው የገባው የራሱ መንገዱን ስቶ ማለት ነው። ይሄ ደግሞ መገደብ ይችል ነበረ። ውሃው ሳይፈስ በፊትም እኛ ሄደን ተናግረናል። ውሃው ከዚህ በፊትም ሰብሯል፣ ብዙ ንብረት ወድሟል፣ ስለዚህ ይሄ ነገር ካሁኑኑ ክርምቱ አስጊ ስለሆነ ይሄን ውሃ ገድቡልን ስንላቸው ሹፌሩ የግሌደሩ ሹፌር ለአመት በዓል አገሩ ሄዷል ተባለ። ሀርብ እንደተናገረ ቅዳሜ ውሎ እሑድ ውሃው ወጣ። ከእንደገና በቃ እነሱ መጡ፣ አዩ፣ በጣም አዘኑ። ያው ምንም ማድረግ አይቻልም። እሑዱን እንደዛ ዋለ፣ ሰኞ ዋለ፣ ማክሰኞ ተደገመ። ከዛ ነው ይሄን ነገር ነው ሲባል 9 ሰዓት ላይ እንገድባለን ወዮም ይባላል። ከኛ አንድ 6-7 ኪሎ ሜትር እዛም እንደዚህ ጎርፉን እንትን ብለው እነሱም እዛው እየተሯሯጡ ነበረ። ያው እነሱም ካቅማቸው በላይ ሆነ። ግን ማድረግ ያለባቸውን ነገር መጀመሪያ ቢያደርጉ ኖሮ ይሄ ሁሉ ነገር ንብረትም አይጠፋም ነበረ። እና አሁንም ድጋሜ 3ኛው ዙር ላይ በሳምንቱ ደገመው እና መንገዱ ጭቃ ነው፣ አያስገባም፣ ጠብቁን እንገድበዋለን አሉ። መንገዱ ደግሞ በተወሰነ በኩል ጭቃ ነው እነሱ እንዳሉትም፣ በተወሰነ በኩል ደግሞ ቢያንስ ራሱ በድንጋይም መዘጋት ይቻላል። በጣም እንደዚህ 30 ሜትር ይሆናል ውሃ አጠቃላይ እንዳለ የሚወጣበት ይዞ የሚወጣ 30 ሜትር ይሆናል። አሁን ጨምሮ ወደ ማንኛውም ሰው የሚመለከተው አካል ቢያየውና ቢገደብ፣ ምክንያቱም አንዴ ጠፍቷል፣ በቃ ምንም ማድረግ አይቻልም፣ ጠፍቷል። ግን ታይቶ ወዲያው አሁንም መገደል ይችላል። ንብረት እየጠፋ ነው። ምክንያቱም አሁን ሀገራችን ላይ የተለያየበት ቦታ ድርቅ እየተከሰተ ነው። ገበሬው ቢያንስ ይሄ ውሃ ደግሞ የሚገርምሽ ቢያንስ 6-7 ወር ይቆያል እስኪደርቅ። ገበሬ ሙሉ ላይ ነው የሚዘራው። አሁን አንዳንድ ቦታዎች ላይ የተወሰነ በሞተር በሆነ ነገር በጣም ድጋሜ እንሰራለን እያሉ ውሃ እያወጡ ነው። ድጋሜ ውሃ ተገባ ነው። ስለዚህ ሰው ደግሞ ያለውን አቅም አሟጦ እየሰራ ነው ያለው። ግማሹ ተስፋ ቆርጧል። ስለዚህ እኔ ያው አዝኛለሁኝ። አንዳንዴ ደግሞ በቃ ኢትዮጵያዊነቴ መሆኔንም ደግሞ አሁን እያስጠላኝ ነው። በቃ ያሳዝናል እንደዚህ አይነት ነገር ሲደረግ። ቢያንስ መረዳዳት መቻል አለብን እኛ ኢትዮጵያዊ ነን። ግን ሁሉም ሰው እንደዚህ እያየ ዝም ሲል ሰው የአቅሙን ያህል በቃ ሰርቶ ካልቻለ በቃ አልቻልኩም ማለት ነው። መሰራት እየተቻለ ግን ሳይሰራ ሲቀርና እንደዚህ ብዙ ንብረት ሲበላሽ ብዙ ነገር ሲጠፋ ሳይ እኔ በጣም ነው ያዘንኩት።
ገበሬዎቹ ያነሱትን ቅሬታ ይዘን የመቂ ከተማ አስተዳደር ምክትል ኃላፊ አቶ ቦንሳን ስለ ጉዳዩ ጠይቀናቸው ነበር። አደጋው በተፈጥሮ የመጣና በከፍተኛ የውሃ ሙሌት ድንገት የተፈጠረ እንደሆነ ተናግረዋል።
እንግዲህ አስቀድሞ መናገር የሚቻለው እንደዚህ አይነት ክስተት በተለያዩ ድሮ ከ20ና 10 ዓመታት በፊት የተከሰቱ ነው። ከዚህ በፊት ደግሞ እንደዚህ አይነት ችግር በሰማንያዎቹ ቤት ተከስቶ ነበር። ተገድበዋል እንዲሰብሩ ማዕቅም። ይሄ ደግሞ ይከሰታል ብሎ ገምቶ የተናገረም አካል የለም። እንደዚህ የተናገረም አካል የለም። ቢሆንም ግን መጠንቀቅ እንዳለብንና አርሶ አደሩ ማሳውን አካባቢውን እንዲጠብቅ ሰውና እንስሳት ላይ ጉዳት እንዳይደርስ ሜትሮሎጂ የሀገሪቷ ሜትሮሎጂ አስቀድሞ ተናግረዋል። እኛ በሄድ አሳዝነው እና
ሳፍ የተፈጠረ ችግር ነው። ገበሬዎቹ እስካሁን የደረሰው አደጋ አልፏል ቢባል እንኳን ካሁን በኋላ ስላለው ጥበቃ ይደረግልን፣ ግድቡም ይሰራልን፣ ቢያንስ ዘር እንኳን የምንገዛበት ጥቂት ገንዘብ ይሰጠን የሚል ጥያቄ እንዳላቸው ጠቅሰን፣ ቦታው በአፈር ተገድቦ ጎርፉን መከላከል ከተቻለ ለምን አልተደረገም በሚል ላነሳልናቸው ጥያቄ ምላሽ ሳይሰጡ ስልኩ ተቋርጧል። ደጋግመን ብንሞክርላቸውም ስልካቸው ሊሰራ አልቻለም። ምላሻቸውን ለማግኘት ጥረት ማድረግ እንቀጥላለን።
አድማጮች፣ በተያያዘም በወላይታና ከትላንት በስቲያ በዘነበው ከባድ ዝናብ የሟቾች ቁጥር 38 መሆኑን ከዚህ ውስጥ ከ4 ዓመት ሕፃን ጀምሮ 2 ነፍሰ ጡሮች ጭምር እንደሚገኙበት፣ በአደጋው ለተጎዱት ሰዎች ብርድ ልብስና ምግብ እየተሰጠ መሆኑን የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ለአሜሪካ ድምፅ ገልጸዋል። ጽዮን ግርማ ይህንንም ተከታትላለች።
የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ስለ ሟቾቹ ዝርዝር ለአሜሪካ ድምፅ ሲናገሩ
የሟቾች ቁጥር 38 ነው። አሁን አጠቃላይ 40-39 እየተባለ ይነገር የነበረው 2 እርጉዝ ሴቶች አሉ። እነዚህ ጋር ተቆጥሮ 40 የሚል ነገር ነበር እና እርጉዝ መሆናቸው ከመነገር ያል ባለፈ ሌላ ተጨማሪ ቁጥር ሊሰጠው አይገባም እና 38 ሰዎች የሞቱ መሆኑን ነው አሁን በኛ ያለን መረጃ፣ ትክክለኛ መረጃ። ከ38ቱ ትናንትም እንደተጠቀሰው የ32ቱ ሰዎች አስከሬን ተገኝተዋል። በጣም ህጻናት ጭምራሉ። የአራት አምስት አመት ልጆች ጭምራሉ። እንግዲህ አንድ ቤተሰብ እንዳለ እየሞተ ባለበት ህጻናትን ጭምር የሞቱበት ሁኔታ ነው ያለው። አጠቃላይ 18 ወንድና 20 ሴት ናቸው የሞቱት በጾታም ሲለዩ። ከነዚህ ውስጥ ህጻናት የሶስት አመት የአራት አመት ህጻናት ጭምር ያሉበት ነው።
ኮሚሽነር አለማየሁ አሁን ከአካባቢው የተፈናቀሉት ሰዎች ስላሉበት ሁኔታ ሲገልጹ
ባሉበት ነው ያሉት። እንግዲህ እዛ ያለውን ሁሉን ነዋሪ በአንድ ከዚህ አካባቢ መውጣት አይቻልም። ከዚህ አካባቢ ለመውጣትም የራሳቸው ፈቃደኝነትም ይጠይቃል። ከህብረተሰቡ ጋር መስራትም ይጠይቃል። ምክንያቱም ሰው ከለመደበት ከኖርበት አካባቢ ወደ ሌላ አካባቢ ለመፈናቀል ማይፈልግበት ሁኔታ አለ እና እሱንም ከአካባቢው ሳይርቁ ወይ ከአካባቢው ሳይርቁ ሜዳማ ወደሚሆኑ አካባቢዎች ወጥቶ ሊሰፍሩ እንደሚችሉ የዞኑ አስተዳዳሪ መግለጫ ሰጡበት ሁኔታ ነው ያለው። ከህብረተሰቡ ጋር ውይይት ያደረግንበት ሁኔታ ነው ያለ። ስለዚህ አሁን ግን ያሉ ሰዎች ለአደጋው በጣም ተጋላጭ ከሚሆኑ አካባቢዎች ወጣ እያሉ እዛው አካባቢ ላይ አሁን የሞቱ ሰዎችም እዛው ያሉ ስለሆነ የሚያስተዛዝኑ የሚቀብሩም እነሱ ስለሆነ ከዛ አካባቢ ጨርሶ መውጣት የሚችሉበት ሁኔታ የለም። አደጋ መከላከልና የቅድመ ማስጠንቀቂያ ግብረ ኃይል የተለያዩ ብርድ ልብሶችን፣ የቤት ቁሳቁሶችን ወደ ስፍራው አጋግዟል። በዚህም ቀይ መስቀል ተገቢውን እርዳታ መስጠት ተጀምሯል። እንዲሁም የሚበላ ላጡትን የምግብ እርዳታ የሚሰጥበት ሁኔታ ተመቻችቷል።
በተያያዘም በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላክ ለኢትዮጵያ ሕዝብ የሀዘን መግለጫ አስተላልፈዋል። በዚህ የሀዘን መግለጫቸው አሜሪካ በኢትዮጵያ በተለያዩ አካባቢዎች በተከሰተ የድልድዮች መደርመስና የመሬት መንሸራተት የተነሳ በአስር ሺዎች የሚቆጠሩ ዜጎች ችግር ላይ መውደቃቸውን ዜና በመከታተል ላይ ትገኛለች። በሀገሪቱ በርካታ አካባቢዎች በጣለው ከባድ ዝናብ የተነሳ የሚወዷቸውን የቤተሰብ አባላት በሞት ላጡ ቤተሰቦች ሁሉ የተሰማኝን ጥልቅ ዘን እየገለጽኩ ለቤተሰቦቹ መጽናናትን እመኛለሁ። አሜሪካ በእንዲህ አይነቱ አስቸጋሪ ወቅት ከኢትዮጵያ ሕዝብ ጎን ትቆማለች ብለዋል።
አድማጮች፣ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ኢትዮጵያውያን በአሜሪካ ያለፈው እንቅስቃሴያችን ውጤት እያስገኘልን ነው፣ የሚዲያው ተሳትፎን በእጅጉ ረድቶናል ይላሉ በሮናልድ ሬገን አውሮፕላን ጣቢያ በተለያዩ የሥራ ዘርፎች የተሰማሩ ኢትዮጵያውያን። እንቅስቃሴው ምን ነበር? የተገኘው ውጤትስ? አዲሱ አበበ በዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ ይመለከተዋል።
አመሰግናለሁ። ባለፈው ወር እንዲሆነ በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሚገኘው ሬገን አውሮፕላን ጣቢያ የሚገኙ ሠራተኞች እዚያው አውሮፕላን ጣቢያው በሚገኝ አዳራሽ አንድ ታላቅ ስብሰባ አደረጉ። ተሳታፊዎቹ ኢትዮጵያውያን ብቻ ሳይሆኑ ሌሎች አፍሪካውያንና እስያውያን ሠራተኞችም ነበሩበት። ስብሰባው በሥራ ቦታ ሊኖር ይገባል ባሉት የመብትና የነጻነት ጥያቄ ዙሪያ ያጠነጠነ ነበር። ቪኦኤም በስብሰባው ላይ ተገኝቶ ሠራተኞቹ የያዙትን ወቅታዊ የይቻላል መፈክር አሰማ። በስብሰባው የተገኙ እንግዶችንም አዋይቶ ሁለት ተከታታይ ዝግጅቶችን አቀረበ። ውጤት እያገኙ ነው፣ የእናንተን ፕሮግራም ረድቷቸዋልና በዚህ አጋጣሚ እናመሰግናለን ያሉኝ ከአድቮኬሲ ማለትም የውክልና ሥራ ከሚሠራው አፍሪካን ኮሚኒቲስ ቱጌዘር የሆኑት አቶ ባይሉ ወልደ ዮሐንስ ናቸው። ምንድን ነው የተገኘው ውጤት? አቶ ባይሉ ነገሩን ከመነሻው ያስጨብጡንና እስቲ ወደ ውጤቱ እናመራለን።
ባለፈው ያዘጋጀነው ቡና ለፍትህ ፕሮግራም ያው ዋናው ዓላማው የነበረውን አንተም ቅድም ጠቀስ ጠቀስ አድርገከዋል። ፖሊሲ ሜከሮቹ ይሄ ሌበር ፒስ ፖሊሲ የሚባለውን እንዲያወጡ ለማሳወቅ ነው። ሌበር ፒስ ፖሊሲ ማለት ኤርፖርቱን የሚያስተዳድረው አካል ዋሽንግተን ሜትሮፖሊታን ኤርፖርት አውቶሪቲ የሚባል አለ። ያ ተቋም የሚያወጣው ዶክመንት ነው ወይም ደግሞ ፖሊሲ ነው። ይሄ ፖሊሲ ዋነኛ ጥቅሙ ምንድን ነው? ሰራተኞች የመደራጀት መብታቸውን ኤክሰርሳይዝ እንዲያደርጉ ካለ ምንም ጫና ማለት ነው። ማንንም ሰው ጫና ሳያሳድርባቸው የመደራጀት መብታቸውን ኤክሰርሳይዝ እንዲያደርጉ
እንዲጠቀሙ እንዲለማመዱ ማለት ነው።
አዎ፣ ዋስትና ይሰጣቸዋል። ከዛ ውጪ ደግሞ ምንም አይነት ባሰሪም ሆነ በሌላ ተቋም ጣልቃ ገብነት አይኖርባቸው። ከዛ ውጪ ዲሞክራቲክ የሆነ ፕሮሰስን ተከትለው መሪዎቻቸውን እንዲመርጡ ያስችላቸዋል። ለአሰሪውም ጥሩ ነው፣ ለሰራተኞቹም ጥሩ ነው። ሁለተኛ እንግዲህ ከዛ ጋር ተያይዞ ይሄ ነገር ሲከሰት ሰራተኞቹ ተመጣጣኝ የሆነ ለሰሩ ስራ ተመጣጣኝ የሆነ ክፍያ እንዲያገኙ ያስችላቸዋል። ጥሩ የሆነ ለእነሱም ለቤተሰባቸው ጤንነት ዋስትና የሚሰጣቸው ላይክ ሄልዝ ኢንሹራንስ የጤና መድን ዋስትና በተመጣጣኝ ዋጋ እንዲያገኙ ያስችላቸዋል። በስራ አካባቢ ያለውን ሁኔታ ሰላማዊ እንዲሆን ምንም አይነት ሀራስመንት ሳይኖርባቸው ጭቆና ሳይኖርባቸው የተቀጠሩለትን ስራ ብቻ ሰርተው ተመጣጣኝ የሆነ ክፍያም እንዲያገኙ ያው ያስገኝላቸዋልና ዋና አላማው ያ ነው።
እሺ፣ ምን ውጤት ተገኘ? ከዛ ሚያዝያ 12 እንደ አውሮፓ አቆጣጠር ከተካሄደው ስብሰባ በኋላ ሰራተኛው ይሄንን የሰራተኛ መብት የሚያስጠብቅ ህግ አወጣ ወይ? ወይም የስራ ሁኔታው ተሻሻለ ወይ? ሰራተኞቹ ምንድን ነው የሚያሰሙት ለእናንተ?
ይሄ ፕሮሰስ ከተጀመረ ይሄ ስራ ከተጀመረ ገና 3 ወሩ ነው። አሁን 4ኛ ወር ጀምረናል። ሆኖም ግን አሁን ያለው ነገር ምንድን ነው? ጥሩ ነው። በፖሊሲ አውጪዎች ደረጃ ያለው ነገር ጥሩ እየሄደ ነው። ዋሽንግተን ዲሲ የከተማ አስተዳደሮች፣ እንደዚሁም ዋይት ሀውስ ደግሞ ያሉ ባለስልጣኖች ባለፈውም እንዳያችሁት፣ ከዛ ውጪ ሜሪላንድም ቨርጂኒያም አካባቢ ጥሩ ነገሮች እየመጡ ነው። ዋና ግቡ ላይ ለመድረስ የተወሰነ ጊዜ መታገል ያስፈልግሃል። ስለዚህ ተጨማሪ ተከታታይ ስራዎችን መስራት ይጠበቅብናል ማለት ነው።
ቢያንስ ሰሚ አግኝተዋል፣ ምንድን ነው ችግራችሁ መባል ችለዋል። አሰሪዎቹም ቢሆኑ ረጋ ብለው እንደገና ድጋሜ ሁለቴ ማሰብ ችለዋል ይመስለኛል ከዛ በኋላ።
እውነት ነው። አዎ፣ አንደኛ የእኛ ማህበረሰብ በየቤቱ እንዴ ምንድን ያለብን ችግር 75% በላይ ኢትዮጵያውያን ሰራተኞች ናቸው እዛ አካባቢ የሚሰሩት ትልቅ የህብረተሰቡን የማህበረሰቡን ትልቅ ድርሻ የሚይዝ ነው እና የሚያገኝ በቤተሰብም ደረጃ ኢምፓክት አለው፣ ተጽዕኖ አለው። እዛ የሚያገኙት ክፍያ፣ እዛ ያላቸው የጤና ሽፋን ቤተሰብ ላይም ተጽዕኖ አለው እና ይሄ በቤቱ ውስጥ ትልቅ ዲስከሽን እንዲሆን በማህበረሰቡ ውስጥ የዲስከሽን የውይይት ሀሳብ እንዲያመጣ አድርጓል። ሰዎች አብረነን አይዟችሁ በርቱ እያሉ ነው። አሁን በአንድ በኩል እሱ ነው። ከዛ ውጪ ደግሞ አንደኛ የእናንተ ተቋም አሜሪካ ድምፅ ሬዲዮ ሚዲያ ሽፋን ትልቅ ቦታ ነበረው፣ ጥሩ ነበር። ከዛ አሁን ያ ነገር ምን እያመጣ ነው? አሁን የዚህም ሀገር የሚዲያ ተቋማት ትልልቆቹ ለምሳሌ እንደነ ዋሽንግተን ፖስት ያሉት ትልቅ የሚዲያ ትልቅ በፊት ገጾቻቸው ላይ ትልቅ ሽፋን ሰጥተው እየዘገቡ ነው አሁን ያሉት። ስለዚህ ይሄ በየቦታው እየገባ ነው ማለት ነው እና ትልቅ አስተዋጽኦ ነው፣ ትልቅ ድጋፍ ነው እና በጣም ነው የምናመሰግነው በዚህ አጋጣሚ።
የኢትዮጵያውያኑ በአጠቃላይ ባለፈው ጊዜ የመብት ማስጠበቅ እንቅስቃሴ ያደረጉት ሰራተኞች ጥያቄ ትኩረትና ተሰሚነት አግኝቶ ቦታም ተሰጥቶት አበረታች እንደሆነ የገለጸችልኝ ሌላዋ እንግዳዬ ደግሞ ጽዮን ማርዬ ትባላለች።
እኔ ከዚህ በፊት ኤርፖርት ውስጥ ሰራ ነበረ። አሁን ደግሞ ከዩኒየን ጋር የፉድ ሰርቪስ ሰራተኞችን ኦርጋናይዝ እያረኩ ነው።
እያስተባበርሽ ነው?
አዎ።
ባለፈው ኤፕሪል 12 እንደ አውሮፓ አቆጣጠር እዛ ኤርፖርት የነበረው ስብሰባ ላይ እንግዲህ ነበርሽ እና ምን ውጤት ተገኘ? ሲሆን በዛ ስብስብ ያ ጥያቄያቸው ምን ደረሰ?
እንግዲህ ያው የዲሲ ሜርም ደብዳቤ ጽፋለች።
ከንቲባ?
አዎ፣ የዲሲ ከንቲባ ሁለቱን ኤርፖርቶች ወይም ከሚመሯቸው ባለስልጣናቶች መካከል እንዲሁም በዋይት ሀውስ ያሉ ይገኛሉ በፌዴራል በኩል እና እንዲሁም ቤተ መንግስትን ጠርተው ነበረ። እንዲሁ 3 ሰራተኞችን ይዘን ያለውን ነገር ነግረናቸዋል። እንደሚመጡና እንደሚረዱን ነግረውናል።
ትኩረት አግኝቷል ማለት ነው ጥያቄው?
አዎ አዎ፣ አግኝቷል።
ስራ አካባቢ ሲሆን ለውጥ አለ? ሰራተኞቹ ከዚህ ቀደም ከአንድ ስራ በላይ ያሰሯቸው ነበር፣ የተለያየ 2 ስራ፣ ክፍያው ግን አንድ ነው፣ ፈቃድ እንደ ልብ አያገኙም። ቆየት ብሎ የተቀጠሩ ሰዎች የስራ ፕሮግራም ማለትም ስኬጁል ሲወጣ ቅድሚያ አይሰጣቸውም። ይሄ ሁሉ ነበር ችግሩ። አሁን ከዚህ አንጻር ምን የተቀረፈ የተቀነሰ የተሻሻለ ነገር አለ?
ሰራተኞቹ ይኸውልህ ተስፋ አግኝተዋል። ተስፋ ደግሞ ማግኘታቸው ጥንካሬ ሰጥቷቸዋል።
ቢያንስ ትኩረት ተሰጠው ጉዳዩ ማለት ነው።
አዎ፣ ትኩረት ተሰጠው ጉዳዩ። ቢያንስ እንሰማቸው የለም ነበረ፣ እንሰማቸው አገኙ አሁን እና ጥንካሬ ሰጥቷቸዋል። አልፎ አልፎም እንዲሁ የተለያየ ስራዎችም እንዲሰሩ ሲጠይቋቸው ማናጀሮች ነው ይሄ ስራ አይደለም አንድ ስራ ነው የምሰራው ማለት ጀምረዋል።
ጥሩ ነው በጣም።
አዎ
እንግዲህ በአግባቡ ማመጽ ጀምረዋል ነው የምትይኝ?
አዎ እንግዲህ ይሄ ጅማሬው ነው። ያው እንደምታውቀው ከፍተኛውን ቁጥር የያዘው የእኛ ኮሚኒቲ ነው።
ልክ ነው።
ያው ኤርፖርት ውስጥ እና ይሄ የእያንዳንዳችን የሁላችንም የኮሚኒቲው ትግል ነው። ያው አንድ ላይ ደግሞ እስከ መጨረሻው ከታገልን
ይቻላል ብላችኋል?
አንድ ላይ ደግሞ እስከ መጨረሻው ከታገለን
ይቻላል ብላችኋል?
ያው ለመጨረሻው አው ይቻላል።
ጽዮንን ያገኘኋት አድማጮች በአንድ ሰላማዊ ሰልፍ ላይ ነው። ጃይንት የሚባለው የሸቀጣ ሸቀጥ አቅራቢ ድርጅት ሰራተኞች የመብት ጥያቄ የሚያሰሙበት ሰልፍ ላይ። እርሷም የዩኒየን ማለት የሰራተኞች ማህበር አባል አይደለች። ለዚያ ነው አንድ ነጥብ። እነዚህ ሰራተኞች ከ15 ቀን በኋላ እንደ አውሮፓ አቆጣጠር ግንቦት 24 ቀን ከቡናው በስተቀር ያለፈውን የመሰለ ሌላ ስብሰባ እንዳላቸውም ነግረውኛል። ለፕሮግራማችን ተስማሚ ለአድማጮችም ጠቃሚ እስከሆነ ድረስ ለመገኘት እንሞክራለን። ለዛሬው ጽዮንንም አቶ ባህሉንም አመሰግናለሁ። ሰላም።
ኢትዮጵያውያን በአሜሪካን ነበር ያደመጥነው። ሌላው መደበኛ የረቡ ምሽት ዝግጅት ዲሞክራሲ በተግባር ይሆናል። በዩናይትድ ስቴትስ ለፕሬዝደንትነት እየተካሄደ ያለው የምረጡኝ ዘመቻ ቀጥሏል። ትናንት ከሪፑብሊካን ፓርቲው ወገን ብቸኛው ተወዳዳሪ የኒውዮርኩ ከበርቴ ዶናልድ ትራምፕ በዌስት ቨርጂኒያ እና በነብራስካ አሸንፈው ተጨማሪ የተወካዮችን ድምፅ አግኝተዋል። በዲሞክራቶቹ በኩል በርኒ ሳንደርስ ምንም እንኳን ትናንትና በአነስተኛ የቁጥር የድምፅ ብልጫ አሸንፈዋል። ውጤቱ ግን ሂለሪ ክሊንተን የፓርቲያቸውን ውክልና ከማግኘት ሊገታቸው የሚያስችል አይመስልም። ዶናልድ ትራምፕ የሆኑ እንደሆነ ግን ያለ ጥርጥር የፓርቲያቸውን ውክልና በማግኘት ከዲሞክራቶቹ እጩ ጋር ለፕሬዝደንትነት ይወዳደራሉ ማለት ነው። እንደ ግስጋሴያቸው በህዳሩ አጠቃላይ ምርጫም አሸንፈው ዋይት ሀውስ ሊገቡ ይችላሉ የሚሉ ወገኖች አሉ። የምሽቱ ዲሞክራሲ በተግባር ፕሮግራም በዚሁ ላይ ያተኩራል። የምርጫውን ሂደት በቅርቡ የሚከታተሉ እንግዳም ጋብዞ አስተያየታቸውን ያጋሩናል። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
እንግዳዬ በዋሽንግተን ሲያትል ነዋሪ የሆኑት የህግ ጠበቃ አቶ ሼክስፒር ፈይሳ ናቸው። ለትብብሩ አመሰግናለሁ አቶ ሼክስፒር።
እኔም ስለጋበዛችሁኝ አመሰግናለሁ።
እርስዎ ከየትኛው ወገን ኖት? ዶናልድ ትራምፕ እንደ ግስጋሴያቸው ከስድስት ወራት በኋላ በሚካሄደው በህዳሩ ፕሬዚደንታዊ ጠቅላላ ምርጫም አሸንፈው ዋይት ሀውስ ሊገቡ ይችላሉ ይላሉ?
እኔ ከየትኛው ወገን? እኔ እንግዲህ ብዙ ጊዜ ዴሞክራቶችን ነው የምመርጠው። የእኔ የምኖርበት ክፍለ ከተማ ወይም ስቴታችን የመረጠው በርኒ ሳንደርስን ነው በትልቅ ቁጥር። እንደ ስቴቴ ሁላ እኔም እንግዲህ የምመርጠው በርኒ ሳንደርስን ነበር። አሁን ግን በዋናው ምርጫ ላይ የዲሞክራቲክ እጩ የሆነ ማንኛውንም ሰው ነው እንግዲህ የምመርጠው፣ ከዛ ወገን ነኝ። ሁለተኛውን ጥያቄ ለመመለስ ዶናልድ ትራምፕ አሸንፈው ወደ ዋይት ሀውስ ለመግባት ይችላሉ ወይ የሚለው ሊችሉ የሚችሉበት አጋጣሚዎች አሉ። ምክንያቱም ሂለሪ ክሊንተን የዲሞክራቶች እጩ ከሆኑ ዶናልድ ትራምፕ የማሸነፍ እድላቸው ከፍ ያለ ነው የሚሆነው። ብዙዎቹ እነዚህ ለምሳሌ እንደነ ሚችገን እና ኦሃዮ ያሉት ቦታዎች ላይ የክሊንተን ተቀባይነት ትልቅ አጠያያቂ ስለሆነ እሳቸው የማሸነፍ እድል ይኖራቸዋል። በዛ ላይ ደግሞ አሁን እየገሰገሱ ባለበት ሁኔታ ዶናልድ ትራምፕ አይመረጡም ብሎ ሙሉ ለሙሉ እርግጠኛ መሆን የሚቻልበት ሁኔታ አይደለም ያለው።
ክሊንተን እንዳይመረጡ ሊያደርጋቸው የሚችላቸው ነጥቦች ምን ምን ናቸው ይላሉ?
ክሊንተን ለምሳሌ እሳቸው ብዙዎቹ ነጮቹ መራጮች ላይ ያላቸው ተቀባይነት በጣም የቀነሰ ነው። እሳቸው ብዙ ጊዜ ጥቁሮች፣ ሴቶች ላይ የመሳሰሉት ላይ ናቸው። ለምሳሌ ወጣቶች ብዙ ጊዜ እሳቸውን ሲመርጡ አይታዩም። በዛ ላይ እንደ ትላንትናው የዌስት ቨርጂኒያ ያሉት ክፍለ ከተሞች ደግሞ እሳቸውን የሚመርጡበት ሁኔታ የለም። ምክንያቱም በእሳቸው በተከተሉት የአንዳንድ ፖሊሲዎቻቸው ምክንያት አስቸጋሪ ሁኔታ ይገጥማቸዋል ብዬ ነው የማስበው።
ዶናልድ ትራምፕ የታወቁ ነጋዴና ተዋናይ መሆናቸው እንጂ ደግሞ የፖለቲካ ሰው አይደሉም። እንደሚያውቁት አቶ ሼክስፒር በቅድመ ምርጫው ወቅትም የውጭ ጉዳይ ፖሊሲያቸውንም ይሁን ሌሎች የሀገርና የሕዝብ ጠቃሚ አጀንዳዎችን በአግባቡ በዝርዝር ሲያቀርቡ አልታዩም። ታዲያ ለምን ይመስሎታል ይህን ያህል የህዝብ ድጋፍ ማግኘት የቻሉት?
አዎ ይሄ ያልተለመደ አይደለም። መጀመሪያ ነገር የፖለቲካ ልምድ የሌለው ወይም ከዚህ በፊት ያልተመረጠ ስልጣንም ከዚህ በፊት ያልያዘ ሰው የአሜሪካንን ስልጣን ሲይዝ የመጀመሪያ አይደለም። በቅርብ ወይም ደግሞ ታዋቂውን ሮናልድ ሬገንንም መጥቀስ ይቻላል። የካሊፎርኒያ ክፍለ ግዛት መሪ ቢሆኑም የአሜሪካን መሪ ሲሆኑ ብዙዎቹን አስገርሟል። አንደኛ እኔ እንደሚመስለኝ ለዶናልድ ትራምፕ መነሳት ትልቁ ነገር እነዚህ ወረቀት የሌላቸው የውጭ ዜጎች በተለይ ደግሞ የሜክሲካኖቹ ጉዳይ፣ በዛ ላይ ደግሞ የአሜሪካን የምትከተለው የንግድ መርህ ወይም ፖሊሲ፣ ሌላው ደግሞ ዶናልድ ትራምፕ ያላቸው በሚዲያ ላይ ያላቸው ተቀባይነት። ሰው በጣም ለምዷቸዋል፣ ሰው ያውቃቸዋል። እንዳሉት በተዋናይነት ብዙ የቲቪ ሾው ላይ የቀረቡ ሰው በጣም ስለለመዳቸው ሚዲያ ላይ ሲቀርቡ ተቀባይነት ስላላቸው እና የአሜሪካኖች በተለይ ደግሞ የነጮቹ በሀገራቸው ላይ ሀገራችንን እያጣን ነው፣ የሀገራችን የለመድነው ነገር እየቀረብን ነው፣ ሌሎች ከኋላ እየመጡ ይህንን ሀገር እየለወጡት ነው የሚለው ስጋትና ፍርሃት ነው እሳቸውን እዚህ ያደረሳቸው ብዬ ነው የምገምተው።
ምናልባት ከባራክ ኦባማ በፕሬዚደንትነት መመረጥ ጋር ሊያያዝ ይችላል የሚሉም ወገኖች አሉ። ለትራምፕ እዚህ ደረጃ መድረስ በምን ተአምር አንድ ጥቁር አሜሪካዊ ዋይት ሀውስ ገብቶ አገር መምራት ቻለ የሚለው ጥያቄ ያንገበገባቸው እንዳሉ ነው የሚነገረውና የእርሱ አስተያየት በዚህ ላይ ምንድን ነው?
አዎ፣ እሱም አንዱ ሁኔታ ሊሆን ይችላል። በዚህ ላይ የባራክ ኦባማ መመረጥ ብዙ ያንገበገባቸው ያስቆጫቸው በተለይ ደግሞ ነጮች መራጮች አሉ ብዬ አስባለሁኝ። እሱ ያናደዳቸው እና በዛ ላይ አገሪቷንም በአብዛኛው በተለይ ደግሞ እነዚህ ወግ አጥባቂዎች ወይም ሪፐብሊካኖቹ ኮንሰርቫቲቮቹ የማይፈልጉትን ፖሊሲዎች ባራክ ኦባማ እያራመዱ ያሉትን ያለመቀበል ሁኔታ ዶናልድ ትራምፕን እዚህ አድርሷቸዋል ብሎ የሚገምቱ አሉ። እኔም እስማማበታለሁ። ባራክ ኦባማ መመረጥና የባራክ ኦባማ ፖሊሲዎች አገሪቷን እየመሩ ያሉበት መንገድና አገሪቷን እየወሰዱ ወይም የወሰዱበት መንገድ ያስፈራቸው ብዙ መራጮች በተለይ ከነጮቹ ወገን የሆኑት ምናልባት ዶናልድ ትራምፕን ለመምረጥ የተነሳሱ ይመስለኛል።
ግን ደግሞ ትራምፕ ከራሳቸው ከሪፐብሊካን ፓርቲው አመራሮች ሳይቀር እንዳይመረጡ የሚፈልጉ አሉ፣ አፈ ጉባኤው ሳይቀሩ። የሪፐብሊካን ፓርቲው መከፋፈል በራሱ ውጤቱ ላይ ጎዳም ይላሉ አቶ ሼክስፒር?
አዎ፣ ውጤቱ ላይ ምናልባት ሊኖረው ይችላል። ነገር ግን ደግሞ ይሄ አሁን አፈ ጉባኤው ፖል ራየን ጋር ነገ መሰለኝ የሚገናኙት፣ እነሱም እየተለሳለሱ ነው ያሉት ወደ ዶናልድ ትራምፕን ለመምረጥ ወይም ለማስመረጥ ጥረት ለማድረግ። የፓርቲው መሪም እየተመለሱ ነው ያሉት። ሌሎቹም ደግሞ ከዚህ በፊት እጩ የነበሩት እንደነ ማርክ ሩቢዮ ራሳቸው ያው ቃል ስለገቡ የሪፐብሊካን እጩ የሆነውን ሰው ለመደገፍ ያንን ቃላችንን እናከብራለን እያሉ ነው ያሉት። በመጨረሻው ላይ ምናልባት ዶናልድ ትራምፕ እንደሚሉት አዳዲስ መራጮችን ነው እያመጣሁት ያለሁት፣ ከዚህ በፊት ቤቱ ቁጭ ብሎ ያለውን የማይመርጠውን ሰው ነው እያመጣ ያለሁት ካሉና እሳቸው በሚያዩበትና እሳቸው አናላይዝ ባረጉበት መንገድ ከሄድን ምናልባት ብዙ ላይ ጎዳቸው ይችላል። እሳቸውን ለመምረጥ የማይፈልጉ ሰዎች እንደ ሚት ሮምኒ ያሉት ወይም ደግሞ እንደ የቡሽ ቤተሰቦችን ስናይ የነሱ ይሄንን ያህል መራጩን የማሳመንና መራጩ ላይ ያላቸው ተአማኒነት ይሄንን ያህል ነው ብዬ ለመገመት ያስፈራኛል። ምክንያቱም ብዙም ለውጥ የሚያመጣ አይመስለኝም። በተለይ እነዚህ ሚችገን እና ኦሃዮ ላይ ማን ነው ተቀባይነት ያለው ነው እንግዲህ ምርጫውን የሚወስነው።
እኚህ ሰው ምናልባት ቢመረጡ ለሀገሪቱ አልፎም ለሌላው ዓለም ያሰጋሉ የሚሉ ወገኖች አሉ ደግሞ። እርስዎ ያስተዋሉት ካለ ያጋሩንና በዚሁ አበቃለሁ።
አዎ፣ የሚያሰጉበት ሁኔታ አለ። አንዳንድ ጊዜ የኒውክሌር ዌፐን ወይም ደግሞ አቶሚክ ቦምቦችን አንዳንድ ሀገሮችንም ማስታጥቃለሁ ሲሉ ለምሳሌ እስላሞች በጠቅላላው የአንድ ሃይማኖትን ተከታዮች ያለምንም ተመራጭ ምን እንደሆነ እስክናቅ ድረስ ወደዚህ ሀገር እንዳይመጡ ሲሉ ለዓለምም ለዚህ ሀገርም በጣም ትልቅ አደጋን ሊያስከትሉ ይችላሉ። ነገር ግን እንግዲህ መሪ ሲኮንና ለመሪ ሲወዳደሩ አንድ ሰው የተለያዩ ሁለት ነገሮች ናቸው። ምናልባት እሳቸው አሁን ይሄም የሚሉትን እነዚህ አክራሪ ነጮችን እና እነሱን ለማሳመን እና እነሱን ምርጫ ለማግኘት ይሆናል የሚል ተስፋ ነው ያለኝ። ካለበለዚያ ግን እሳቸው ከተመረጡ ለዓለምም ለአሜሪካም በጣም በጣም አደገኛ ሁኔታን ሊፈጠር ይችላል። እንደዚሁ ከቀጠሉና የእሳቸው አመራርም እንደዚህ ከሆነ እንደው በለስ ቀንቷቸው ከተመረጡ ማለት ነው።
አቶ ሼክስፒር ፈይሳ ከዋሽንግተን ሲያትል የህግ ጠበቃ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ዲሞክራሲ በተግባርን ነበር ያደመጥነው። የቀሪው ማለት የመጨረሻው የረቡዕ ምሽት ዝግጅት ሴቶችና ቤተሰብ።
ማርታ ገብረ ጻድቅ ይባላሉ። በኢትዮጵያ ውስጥ በሚሰሩት መጠነ ሰፊ የበጎ አድራጎት ሥራዎቻቸው ይታወቃሉ። በ1970 ዓ ም ከባለቤታቸው አቶ ደመቀ ተክለ ወልድ ጋር በዚህ በዩናይትድ ስቴትስ በኢንዲያና ክፍለ ግዛት ውስጥ ያቋቋሙትን ፕሮጀክት መርሲ የተባለውን የበጎ አድራጎት ድርጅት ይመራሉ። በቅርቡም ታላላቅ ሥራዎችን የሠሩ አሜሪካውያን እናቶችን የሚያከብርና የሚሸልም አንድ ብሔራዊ ድርጅት በመላዋ ዩናይትድ ስቴትስ ለእውቅና ካበቃቸው አምስት እናቶች አንዱ አድርጓቸዋል። ይህንኑ መነሻ በማድረግ ቆንጅታየና ሉላ ከበደ ወይዘሮ ማርታን አዋይተው ያቀናበሩትን ዝግጅት የመጀመሪያ ክፍል ባለፈው ሳምንት አቅርበው ነበር። ለምሽቱም ተከታዩን ለሴቶችና ቤተሰብ ፕሮግራም ይዘው ቀርበዋል። በቀደመው እልባት ካደረጉበት ይጀምራል።
ጦርነቱ በአንድ አቅጣጫ ብቻ አይደለም፣ ድህነት በአንድ መንገድ ብቻ አይቀረፍም ብለዋል ወይዘሮ ማርታ። ለአድማጮችም ለማስተዋወቅ በእንግሊዝኛው አጠራር ነው ተቋሙ የሚታወቀው፣ ናሽናል ማዘርስ ኦፍ አቺቭመንት። እናቶች ትልቅ ስራ እውቅና የሚሰጥበት ተቋም ዘንድሮ ከተለያዩ አካባቢዎች ከካሊፎርኒያ፣ ከጆርጂያ፣ ከአይዳሆ፣ ከኦክላሆማ እና እርሶ ያሉበት ኢንዲያናን ጨምሮ ከአምስት ግዛቶች አምስት ቦታ አምስት እናቶች እውቅና የተሰጠበት ነው። እስኪ ሌሎች እናቶችም እርሶ ከሰሯቸው ቁም ነገሮች ሌሎችም በበኩላቸውን የሚያበረታታ መልኩ እንዲያደርጉ አንዳንድ ነጥቦችን እናንሳ። ከገዛ ሕይወታቸው አልፎ ሌሎችን ለመርዳት የሚሞክሩ በየበኩላቸው ጥረት የሚያደርጉ እናቶችን ከእርሶ ፈተናዎች፣ ከእርሶ ስኬቶች እንዴት መማር ይቻላል ይላሉ?
እኔም አምነው መቼም ስራ ከትንሽ ነው የሚጀመረው። ይሄ ማለት ለምሳሌ አንድ ሰው ጎረቤቱ ተጎኖ ያለው ጎረቤት እንበል የጓሮ ቦታ አለው፣ ነገር ግን ምንም አያደርግበትም፣ ያመኛል፣ ምን ይለኛል፣ እንዲሆኛለሁ ብለው ተስፋ በመቁረጥ አበረታቻት ከማጣት ነው እንዲሆኛለሁ እንዲሆኛለሁ የሚባለው። እና እኔ ራሴ በአንድ ሰው ነው የጀመርኩት። የአምስት አመት ልጅ ሆኜ አንዲት ጎረቤቴ ያለች ልጅ እኔ ትምህርት ቤት እሄዳለሁ እሷ አትሄድም፣ እና እንዲህ ለምን እሷ አትሄድም እኔ መሄድ እችላለሁ እሷ ለምን መሄድ አትችልም ብዬ አንድ ቀን ቤቷ ሄጄ ቀስቅሼ ትምህርት ቤት ይዣት ሄድኩኝ። እና ትምህርት ቤት ማስገባትም አልችልም እኔ ግን ታገልኩ እና ገባች። በአንድ ሰው ነው ስራ የሚጀመረው፣ በጎረቤት ነው ወይ መንገድ ላይ ባገኙት ሰው ነው። አሁን ይሄ ሲደረግ ማወቅ ያለብን ያ ሰው ላይቀበልም ይችላል፣ ግድ የለም ይሄኛው ባይቀበል ያኛው ይቀበል ይሆናል። ተስፋ መቁረጥ የለም፣ መቀጠል ነው በዓላማ። እና እያንዳንዳችን አንዳንድ ሰው አንዳንድ የሚበጀውን ነገር ብናሳየው፣ ብናስተምረው፣ ብናነጋግረው ያደርጋል። አንድን ሰው ሲያገኙት መነጋገር ይቻላል። ከመነጋገር ነው ከመመካከር ነው ይሄ ሁሉ መሆን የሚችለው። 38 አርበኛ አመታችን ነው ይህን ስንሰራ እንቅፋት አላገኘንም ወይ? አይ አንቺ ይህን ማውራት ትችያለሽ ማድረግ ስለምትችይ፣ እኔ እኮ አልችልም እኔ ሁሌ ራስ ምታት አለኝ ያሉ እንደሆነ በዛ ተስፋ አይቆር። ኬንያ ውስጥ ጫማዬ ከእግሬ ላይ ወልቆ በእግሬ ስሮጥ እስኪደማ ድረስ ሸሽቻለሁ፣ ልጆች ስደተኞች ሊደበድቡኝ ብለው ተስፋ አስቆርጠኝም። ይሄ መሞከር 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 አንድ ቦታ ፍሬ ያፈራል።
ወይዘሮ ማርታ እንግዲህ ከአምስት አመቶ ጀምሮ በዛች ጎረቤቶ በነበረች ልጅ ትምህርት ቤት እኔ ስገባ እሷ እንዴት አልገባችም ከሚል የወገን ድጋፍ ስሜት ነው ይሄን ሁሉ ስራ የሚሰሩትና ይሄ ለወጣቶችም በጣም የሚያበረታታ ነገር ነው። ብዙ ፈተና ብዙ ተስፋ ሊያስቆርጡ የሚችሉ ነገሮችም አጋጥመውታል። በጠይቅ እንደው ወደፊትም ይሄንን ነገር እንደሚገፉበት ነው እየተናገሩ ያሉት። እድሜው ስንት ነው ወይዘሮ ማርታ?
እኔ ገና ወጣት ነኝ፣ ብዙ አመት ቀርቶኛል። እግዚአብሔር ምስጋና ይድረሰው 84 ብቻ ነኝ።
የ84 አመት ወጣት ማቋረጥ የለም እያሉን ነው። አሁንም የሚያቆሙበት ቦታ እንዳልደረሱ እየነገሩን ነው።
አዎ፣ እኔ ፍቅሬ ከወጣቶች ጋራ ነው። አሁን መንካት የምፈልገው የአገሬን ወጣቶች ነው። ግን ምከሩልኝ፣ አማርኛውን እየለወጡ የሚናገሩት አይገባኝም። አማርኛ ጠብቁልኝ በሏቸው። መግባቢያ ቋንቋችንን እኔ የትኛውም ይሁን ግድ የለኝም። እያሻሻሉ ቋንቋውን ለወጥ አድርገውብኛል እና ወጣቶቹን ምከሩልኝና እንዴት እንደማገኛቸው።
የራስን ባህልና ቋንቋ በመጠበቅ የእርሶ ብቻ አይመስለኝም የብዙዎች አነጋጋሪ ጉዳይ ነው።
አይደለም፣ አይሆን።
ጥሩ ነጥብ ነው ያነሱት። ወጣቶች ቋንቋ የራሳቸውን ወግና ልማድ መጠበቁ ላይ ትኩረት እንደሚሰጡ ተስፋ እናደርጋለን።
ትልቅ ምክር ነው ይሄ። ትልቅ የእናቶች ቀን ምክር ነው። እማማ ማለት እየተረሳ ማዘር እንዴት ኖት ይባላል እና
ይሄኔ ማዘር ሲሉ ወዲያው ነው የማርመው። ባህልና ቋንቋ ይከበርልን፣ አሮጊቶች አንናቅ፣ እንመካከር።
ትልቅ ጥሪ።
እግዜር ይስጥልኝ በጣም።
ወይዘሮ ማርታ እንኳን አደረሶት አብረዎትም ይህንን ታላቅ ስራ ከሚሰሩ ወገኖቹ ጋር። እንግዲህ ወጣቶችም ይህንን ዝግጅት የሚያደምጡ እንዴት እንርዳኛስ የሚሉ ይመስለናል። ይህንን ሲሰሙ ይገባቸዋልም ደግሞ ያው ጥሪም አድርገዋ እንዴት ነው የማገኛችሁ ብለዋል። እንዴት እንደሚያገኟችሁ ተናገሩ። እንግዲህ ወጣቶች
ናቸው የሚናገሩት። እንግዲህ እኔም እጠብቃለሁ ለመስማት።
የ84 አመት ወጣት ነዎት። በጣም ወደንሎታል አገላለጽዎን። አሁንም ከ38 አመታት አገልግሎት በኋላ በትኩስ ስሜት ሞቅ ባለ ትጋት ነውና የሚሰሩት ምሳሌነቱ እጥፍ ድርብ ይመስለናል። ወይዘሮ ማርታ ገብረ ጻዲቅ፣ ድርጅታችሁ ፕሮጀክት መርሲ በአማርኛ መጠሪያ ስም ይኖረው ይሆን?
እንዲሁ ፕሮጀክት መርሲ ብለነው ነው የቀረ ነው። ኢትዮጵያ ውስጥ መርሲ ይሉታል። ፕሮጀክት መርሲ የተቋቋመው እኛ አእምሮ ውስጥ። መጽሐፌን አይታችሁታል?
እኔ አይቻለሁኝ። አመጣልሃለሁ እያልኩት ነው አሉላን። በጣም በጣም በደስታ ነው ያነበብኩት።
ኬንያና ኢትዮጵያ መካከል ያለው ምድረ በዳ ላይ ልጆቻችን በውሃ ጥም ሊሞቱ ብንደርሰው በዚያን ጊዜ ውሳኔ ወሰን ባለቤቴ እና እኔ። ይሄው ምንድን ነው፣ ከአሁን ወዲያ ሁለታችን ለዕለት ኑሮ አንሰራም። መጀመሪያ ስራ ያገኘው ሰው ከሁለት አንዳችን ምንም ያህል ዝቅ ቢሆን የኑሯችን አቋም በዛ ደስ ብሎን እንኖራለን። አንዳችን ያ ሰው የዕለት መተዳደሪያችንን ብቻ ይከታተላል፣ አንዳችን ግን የኢትዮጵያን ስደተኞች እና ችግረኞች የምንረዳበት መንገድ እንፈጥራለን በሚል ተስማማን።
በረሃው ላይ ነው ቃል የተገባባችሁት? ይሄን?
አዎ፣ ቃል ተገባባን። በእግዚአብሔር ቸርነት መጀመሪያ እሱ ስራ አገኘ። እንደ መጣን አሜሪካን ሀገር ስንደርስ እኔ ወዲያው ፕሮጀክት መርሲን ጀመርኩ። እንደ እውነቱ ፕሮጀክት መርሲ ከ40 አመት ነው፣ ግን ኦፊሻሊ ተመዝግቦ ከታወቀ 38 አመቱ ነው። ኬንያም ስደተኞች ሆነን ስደተኞችን ልጆች ለመርዳት ሞክረን ነበረ እና ምንም ችግር ቢደርስባት አንድ ሰው ሁለት ሶስት ሰው ችግር ቢያደርስ በዛ ተስፋ ቆርጦ ለመስራት ያሰበውን ቀና ስራ መተው የለበትም። ብዙ ነገር ይደርሳል እና ደግሞ ሁለት ሰው ሶስት ሰው ከመርዳት ነው ነገር የሚጀመረው።
ይህ መንፈስ አድማጮቻችን ጥሩ አድርገዋል። ወይዘሮ ማርታ ገብረ ጻዲቅ የፕሮጀክት መርሲ መስራችና ከባለቤቶና ሌሎችም ደጋፊዎቹ ጋር ለ40 አመታት ለሚጠጋ ጊዜ ሌሎችን በሚረዳ ስራ ውስጥ ሲሳተፉ ቆይተዋል። ለዚህ እውቅና በድጋሚ እንኳን አበቃዎት። እግዜር ይስጥልን። እናመሰግናለን።
በጣም በጣም እግዜር ይስጥልኝ። ሁሉ ጊዜ ከእናንተ ጋር መነጋገር ደስ ይለኛል፣ ምክንያቱም በእውነት እንደ ቤተሰቦቼ ነው የማያችሁ። እዚህ ቀደም ሁለት ሶስት ጊዜ አነጋግራችሁኛል። አመሰግናለሁ አሁንም አስባችሁ ስለጠየቃችሁ። በጣም እግዚአብሔር ይስጥልን፣ በርቱ።
እናመሰግናለን።
ቆንጅትና አሉላን እንዲሁም እንግዳችሁን ወይዘሮ ማርታ ገብረ ጻድቅን እኔም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትር ጃን ኬሪ ደጋግመው እንደሚሉት የአየር ንብረት ለውጥ የዘመናችን እጅግ ፈታኙ ችግር ከሆነ የፓሪሱ የአየር ንብረት ስምምነት ፈተናውን በግንባር ለመጋፈጥ የሚያስችል የመጀመሪያ እርምጃ ነው ብሏል። የአየር ንብረት ለውጥን ለመፋለም አቅጣጫ ቀያሪ ነቁጥ ተብሎ የተሰየመው ርዕሰ አንቀጽ የዓለም መሪዎች ፓሪስ ላይ ተሰብስበው ባለፈው ታህሳስ ሁለት ሀገሮች ወደ ከባቢ አየር የሚያስገቡትን በካይና ሙቀት አማቂ ጋዞች መጠን እንዲቀንሱ የሚያደርጋቸውን ማዕቀፍ የሚደነግገውን ስምምነት አሳለፉ። ያ ስምምነት የዓለም የሙቀት መጠን ከኢንዱስትሪው አብዮት በቀደሙት ዓመታት ከነበረበት ከሁለት ዲግሪ ሴልሺየስ በላይ ከፍ እንዳይልም ፈራሚዎቹ ወገኖች ለራሳቸው ግብ ያስቀመጡበት ነው። የስምምነቱን ግቦች ለማሳካት ዓለም የምጣኔ ሀብቱን አመራር ወደ ንጹሕ ኢነርጂ ማዞር ይጠበቅበታል። ርዕሰ አንቀጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ ካደረጉት ንግግር አንድ አንጓ መዞ ሲያስታውስ ከአየር ንብረት ለውጥ ጋር በያዝነው ግብግብ ፓሪስ አቅጣጫ ቀያሪ ሆናለች ማለታቸውን ይጠቅሳል።
Paris marked the moment when the world finally decided to heed the ever-rising mountain of evidence.
ፓሪስ ያሳየን ነገር ዓለም ለዓመታት ሲቆለል የኖረውን የማስረጃዎች ተራራ ለማስተዋል መወሰኑን ነው። የአየር ንብረት ለውጥ አለ ወይንም የለም ይያልን መነታረካችንን እስከውዳኛው ለማስወገድና ይልቅ አንድ የዓለም ማህበረሰብ ሆነን ራሳችን በተከተልናቸው ምርጫዎቻችን ምክንያት ተፈጥሮ እጅግ ያሻቀበ በሄደ ፍጥነት እየተቀየረች መሆኗን አለ የማይባል ሀቅ ለመጋፈጥ የተዘጋጀንበት ወቅት መሆኑን ነው ፓሪስ ያመለከተን።
ባለፈው ሚያዝያ 14 ሰነዱ ላይ ፊርማ የማኖር ስነ ስርዓት በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ኒውዮርክ ላይ መከናወኑንና ዩናይትድ ስቴትስን ጨምሮ 170 ባለድርሻ ወገኖች ስምምነቱን መፈረማቸውን ከ10 በላይ ደግሞ ዘልቀው ሄደው የራሳቸው ህግ ያደረጉት መሆኑን ርዕሰ አንቀጹ ይተነትናል። በመቀጠልም ስምምነቱ ኃይል እንዲኖረውና ተግባራዊ እንዲሆን ግን ከብክለቱ በድምራቸው 55 ከመቶውን የሚያዋጡ ቢያንስ 55 ባለድርሻዎች ሰነዱን መቀበል፣ ማጽደቅና በፓርላማዎቻቸው አስወስነው የየሀገሮቻቸው ሕግጋት አካል ማድረግ እንዳለባቸው አስታውሷል። ሀገሮች የፓሪስ ስምምነትን የራሳቸው ሕግጋት ካደረጉ በኋላ ዓለም አነስተኛ የተቃጠለ ጋዝ ወይም ካርበን የሚያወጣና የአየር ንብረት ለውጡን መሸከም የሚችል ተለማጭ ምጣኔ ሀብት ወደ መገንባት የሚያደርገውን ጉዞ ያፋጥናል ብሏል ርዕሰ አንቀጹ። የውጭ ጉዳይ ሚኒስትር ኬሪ ያሰሙትን መልእክት እንዲህ ያነሳል።
የዚህ ፈተና አጣዳፊነት ይበልጥ እየገነነ የሚሄድ ነው። ዩናይትድ ስቴትስ በዚህ ዓመት መጨረሻ ስምምነቱን ኮንግረሷ በይፋ እንደሚያጸድቀው ሕግ እንደምታደርገውም እንጠብቃለን። ዓለም አቀፍ አጋሮቻችንም ይህንኑ እንዲያደርጉ ጥሪያችንን እናሰማለን።
ርዕሰ አንቀጹም መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰምተን እንሰናበታለን።
ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር ማዋሉንና ሊያመልጡ የሞከሩትንም መግደሉን የኢትዮጵያ መንግስት አስታወቀ። በቁጥጥር ስር የዋሉት ሰዎች ዜግነት ግን አልተገለጸም። እስከዚህ ሰዓት ድረስ የኤርትራ መንግስት በዜናው ላይ የሰጠው አስተያየት የለም። አስተያየቱን እንዳገኘን ይዘን እንቀርባለን። በሙርሌ ጎሳዎች ታግተው ከተወሰዱት ኢትዮጵያውያን ህጻናት ወደ ሀገራቸው የተመለሱት ቁጥር 29 መድረሱን የጋምቤላ ክልል ፕሬዝደንት አስታወቁ። የቀረቱም ደረጃ በደረጃ ይመለሳሉ ሲሉ ፕሬዝደንቱ ጋትሉአክ ቱት ለአሜሪካ ድምጽ ገልጸዋል።
ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ቆንጂት ታዬ ነን። እስከ ምሽቱ 4 ሰዓት ድረስ ይቅርታ፣ ዝግጅታችንን አጠናቀናል። ወደ ትግርኛ ቋንቋ ስርጭት ይሆናል አሁን የምናልፈው። በእኛ በኩል ሰላም፣ ደህና አደሩ።